ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 16 2013 ዓመተ ምህረት ዝግጅታችን ጀመረ።
የውጭ ጉዳይን በተመለከተ የሚወጣው የአሜሪካ ህግ ብዙ ጊዜ ከገንዘብ ጋር የተገናኘ እና ምን ያህል እርዳታ ወይም ምን ያህል ግንኙነታችንን የሚያጠናክሩ ነገሮች እናደርጋለን የሚለው ላይ ይህንን ማድረግ አለብን የሚሉ ውይይቶችን ሊነሱ ይችላሉ።
አቶ ደረጀ ደምሴ ቡልቱ ይባላሉ። በዩናይትድ ስቴትስዋ የቦስተን ከተማ በጥብቅና ሙያ የሚያገለግሉ የህግ አዋቂ ናቸው። የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ በኢትዮጵያ ጉዳይ ላይ ያጸደቀውን ረቂቅ አስመልክቶ ካቀረቡት የህግ ትንታኔ የተወሰደ ነው የሰማችሁት። ኮሚቴው በትላንትናው ዕለት ይህንኑ ያስተዋወቀበትን ጋዜጣዊ መግለጫ ተንተርሶ በተጠናቀረው በዕለቱ አብይ ርዕስ ዝርዝሩን ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ናስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ ከቀትር በኋላ አስመራ መግባታቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ ለሁለት ቀናት የሥራ ጉብኝት አስመራ መግባታቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው አስታውቀዋል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስትርና አብረዋቸው የተጓዙት ልዑካን አስመራ አውሮፕላን ጣቢያ ሲደርሱ የሞቀ አቀባበል እንዳደረጉላቸው የማስታወቂያ ሚኒስትሩ ጨምረው አመልክተዋል። ሁለቱ መሪዎች አገሮቻቸውን በሚመለከቱ ጉዳዮችና ቀጣናዊ ሁኔታዎችን በተመለከተ እንደሚወያዩ አቶ የማነ ጨምረው ገልጸዋል። ከጠቅላይ ሚኒስትር አብይ አህመድ ጋር የመከላከያ ሚኒስትሩ ዶክተር ቀነአ ያደታና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር አብርሃ በላይ አብረው መጓዛቸው ተገልጿል። የኢትዮጵያ የሰብአዊ መብት ኮሚሽንና በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ትግራይ ክልል ግጭቶች በተያያዘ ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶች በጋራ እንደሚመረምሩ አስታውቀዋል። ሁለቱ ወገኖች በጋራ ያወጡትን መግለጫ በተመለከተ መለስካቸው አመሃ ተከታዩን ዘገባ ከአዲስ አበባ አስተላልፏል።
የኢትዮጵያ ሰብአዊ መብት ኮሚሽንና በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በደረሱበት ስምምነት መሰረት በትግራይ ክልል በተከሰተው ግጭት አውድ ውስጥ በአያሌ ወገኖች እንደተፈጸመ የሚነገረውን የሰብአዊ መብት ጥሰት በጋራ ይመረምራሉ። እንደ መግለጫው ከሆነ የምርመራው ውጤት እጅግ አስፈላጊ የሆነውን የድርጊቱን ሰለባዎች የፍትህ ጥያቄ በከፊል የሚመልስ ይሆናል። የኢትዮጵያ ሰብአዊ መብቶች ኮሚሽንና በመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ግጭቱ ከጀመረበት ዕለት አንስቶ የሰብአዊ መብቶች ሁኔታን በቅርቡ ሲከታተሉ መቆየታቸውንም የጋራ መግለጫው ይጠቁማል። ግጭቱ በሰላማዊ ህዝብ ላይ ያሳረፈውን ከባድ የጥፋትና የመብት ጥሰት ዘገባዎችም ሁለቱንም ድርጅቶች በእጅጉ ሲያሳስቧቸው ቆይተዋል። ብዙ ወገኖች የተሳተፉበት ይህ ግጭትና የተዘገቡት የመብቶች ጥሰት ክብደት ነፃና ገለልተኛ ምርመራን በእጅጉ አስቸኳይ አድርጎታል ሲልም የጋራ መግለጫው ያመለክታል። ይህ ምርመራውን በጋራ ለማካሄድ የተደረሰበት የትብብር ስምምነት የሁለቱንም ድርጅቶች የጋራ እሴቶች የሆኑትን ዓለም አቀፍ የሰብአዊ መብቶች ህግጋትንና ዓለም አቀፍ የሰብአዊነት ህግጋት መሰረት ያደረገ ቀጣይ ትብብር ነው ያለው የጋራ መግለጫው፣ ምርመራው በአጭር ጊዜ እንደሚጀምርና ለሶስት ወራት እንደሚቀጥል አስታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። የዩናይትድ ስቴትስ የመወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ በትናንትናው ዕለት ኢትዮጵያን፣ ሶሪያንና የምዕራቡን ንፍቀ ክበብ አስመልክቶ ሁለት የህግ ረቂቆችና 12 ውሳኔዎችን አጽድቋል። ይህንኑ አስመልክተው የኮሚቴው ከፍተኛ አባል የሆኑት የአይዳሆ ሪፐብሊካን ሴኔተር ጂም ሪች ባወጡት መግለጫ ኢትዮጵያን በሚመለከት በኮሚቴው ሪፐብሊካንና ዲሞክራት አባላት የጋራ ድጋፍ የሰጡት ረቂቅ ውሳኔ ማለፉን ተናግረዋል። ይህን ውሳኔ በሁለቱም ወገኖች ድጋፍ ማለፉ የመወሰኛ ምክር ቤቱ ለኤርትራ ወታደሮች ከኢትዮጵያ መውጣት፣ ለግጭቶቹ መገታትና ኢትዮጵያ በትውልድ አንዴ ለሚገጥመው የሽግግር ሂደቷ ለመመለሷ ቅድሚያ ትኩረት የሚሰጥ መሆኑን ለኢትዮጵያ ለአጋሮቻችንና ለራሳችንም መንግስት መልእክት የሚያስተላልፍ ነው ብለዋል ሴኔተር ጂም ሪች በመግለጫቸው። በምሽቱ አብይ ርዕስ ይህንኑ ጉዳይ የሚተነትን ዘገባ ይቀርባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሜሪካ ከአትላንቲክ ባሻገር ካሉት ሀገሮች ጋር ያላትን ግንኙነት ይበልጡን ለማጎልበት እንደምትፈልግ በመግለጽ ሀገራቸው ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ከኔቶ ጋር ያላትን ህብረት ዳግም እንደምታድስ ብረሰልስ ላይ ለሁለት ቀናት በተካሄደውና ትናንት ረቡዕ በተጠናቀቀው ስብሰባ ላይ አረጋግጠዋል። ስብሰባው በቻይና በኩል የተባባሰ መጥቷል ያለውን አደጋ ጨምሮ በሌሎች በርካታ ርዕሰ ጉዳዮች ዙሪያ ተነጋግሯል። መጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይታከልበታል። ለማቀፍ የኮቪድ-19 ዜናዎች በኦክስፎርድ ዩኒቨርሲቲ እና በአስትራዜኒካ ኩባንያ በተመረተው ክትባት ዙሪያ ትናንት ረቡዕ የመድኃኒት አምራቹ ኩባንያ ውጤታማነቱን አስመልክቶ ያወጣውን መረጃ ተከትሎ ውዝግቡ እንደቀጠለ ነው። አዲሱ መረጃ ለመጨረሻ ዙር በተደረገው ምርምር ክትባቱ ዩናይትድ ስቴትስ ውስጥ 30 ሺህ የሚሆኑ አሜሪካውያን ላይ አካሄደው ሙከራ 76 በመቶ የኮሮና ቫይረስ ምልክቶችን እንደሚቋቋም የገለጸ ሲሆን ቀድሞ በብሪታንያና በስዊድን ግዙፍ የመድኃኒት ተቋማት የተመረተው ክትባት 79 በመቶ ፈዋሽ ነው ብሎ ነበር። ይሁንና ይህ መረጃ የአሜሪካ መንግስት በበላይነት በሚቆጣጠረው የመረጃ ደህንነት መቆጣጠሪያ ቦርድ አስትራዜኒካ የቆየ መረጃ አቅርቧል ከተባለ በኋላ ጥርጣሬ አስከትሏል። ብዙ የአውሮፓ ሀገሮች የደም መርጋት ያስከትላል በማለት ክትባቱን መስጠት ያቆሙ ሲሆን ደቡብ አፍሪካም አዲሶቹ ቫይረሶች ላይ ይሄ ክትባት ውጤታማነቱ እምብዛም በመሆኑ ክትባቱን አቋርጫለሁ ብላለች። ይሁንና የዓለም የጤና ድርጅት መድኃኒቱ ከጉዳቱ ይልቅ ጥቅሙ ነው የሚያመዝነው በማለት ክትባቱ እንዲወሰድ አሳስበዋል። በመላ ሚያንማር ጎዳናዎች ትናንት ጭር ብለው በዋሉና ባደሩ ማግስት ዛሬ ሰላማዊ ሰልፈኞች በብዛት ወጥተው በገዢው ወታደራዊ ኮሚቴ ላይ ተቃውሟቸውን እየገለጹ ናቸው። ወታደሮች በተለያዩ የሀገሪቱ አካባቢዎች ተቃዋሚ ሰልፈኞቹን በኃይል እየበተኑ መሆናቸውን የሚገልጹ ሪፖርቶች እየወጡ ነው። ሀገሪቱ ዙሪያ የሻማ ማብራት ዝግጅት ላይ የተሰባሰቡ ሰዎችንም ፖሊሶች በኃይል እንደበተኑ ተገልጿል። ቢያንስ አንድ ሰው እንደተገደለ የሚገልጽ ሪፖርትም አለ። ለፖለቲካ እስረኞች ደህንነት ተሟጋች የተባለ ስብስብ እንዳለው እስካሁን በሀገሪቱ ቢያንስ 286 ሰዎች ተገለዋል። ከ2900 በላይ ደግሞ ታስረዋል። የተባበሩት መንግስታት ድርጅት ቃል አቀባይ የጦር ሰራዊቱ ካላስፈላጊ የኃይል እርምጃ አብዝቶ እንዲቆጠብ ተማጽነዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 16 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት የአማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የምሽቱ አብይ ርዕስ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ በኢትዮጵያ ጉዳይ ያጸደቀውን ረቂቅ አስመልክቶ በትላንትናው ዕለት ያወጣውን ጋዜጣዊ መግለጫ ይመለከታል። ረቂቁ የኢትዮጵያ መንግስት የትግራይ ነጻ አውጪ ግንባርና ሌሎች በግጭቱ ያሉ ጠቡን እንዲያቆሙ ሲል ጥሪ የሚያደርግ መሆኑን የሚያመለክተው መግለጫው አክሎም ሰብአዊ መብትን ለማክበርና ለሰብአዊ ረድኤት ያልተገደበ ተደራሽነት መፍቀድና ብሎም በኢትዮጵያ በትግራይ ክልል ተአማኒነት ያላቸውና ተፈጽመዋል በሚል የቀረቡ የጭካኔ አድራጎት ወንጀላዎች በገለልተኛ ወገን እንዲጣሩ የሚጠይቅ ነው። መግለጫው ሶሪያን የሚመለከት ሌላ ረቂቅና ሌሎች ቁጥራቸው 13 የሚደርሱ ደቡብና ሰሜን አሜሪካን በጠቅላላው የሚመለከቱ አስገዳጅ ያልሆኑ የህግ ማዕቀፎችንም ያስተዋወቀበት ነው። የረቂቅ ህጉን ይዘት ምንነት የሚተነትኑ የህግ ባለሙያ ጋብዞ ያወያየው አሉላ ከበደ ተከታዩን ይዞ ቀርቧል።
አቶ ደረጀ ደምሴ ቡልቶ፣ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ ስለጋበዝከኝ አቶ አሉላ።
የዩናይትድ ስቴትስ ምክር ቤት የውጭ ጉዳይ ኮሚቴ የሁለቱ ፓርቲ አባላት በጋራ ያሳለፉት ይህ ረቂቅ ለኢትዮጵያ ለአጋሮቻችንና ለመንግስታችን የኤርትራ ጦር ሰራዊት አካባቢው ለቆ እንዲወጣና ውጊያው እንዲያቆም እንዲሁም ኢትዮጵያ በአንድ ትውልድ አንዴ ብቻ እውን የሚሆን ይለዋል ዲሞክራሲያዊ ሽግግር ለማሳካት ወደ ተጀመረው ውጥን መመለሷ የዩናይትድ ስቴትስ ምክር ቤት ቅድሚያ የሚሰጠው መሆኑን ለማመልከት ነው ይላል። የዩናይትድ ስቴትስ ምክር ቤት የህግ አውጪዎች በተለያየ ደረጃ የሚያወጧቸው ረቂቆችና ህጎች እንደመኖራቸው እስኪ ምንነቱን እንረዳ። መጀመሪያ ይሄ ምንድን ነው በራሱ በዚህ ብንደረደር?
በመጀመሪያ ትንሽ ለአድማጮች ለማስረዳት በዚህ ሀገር የሚወጡትና አንዳንድ የሴኔትም ሆነ የሃውስ በኢትዮጵያ አነጋገር ፓርላማው በሁለት ይከፈላል። እዚህ ሀገር ኮንግረስ ነው የሚባለው። የሴኔትና የሃውስ የሚባሉ ሁለት የተለያዩ ክፍሎች አሉት። ሁለቱ በተለያየ ጊዜ ስለተለያዩ ነገሮች ሬዞሉሽን ያሳልፋሉ። እነዚህ ሬዞሉሽኖች ከህግ የተለዩ ናቸው፣ ህግ አይደሉም። እና ስለሱ ትንሽ መነጋገር ሊያስፈልግ ይችላል። አሁን ሴኔት እያየው ስላለው ሬዞሉሽን 97 የተለያዩ ሰዎች ሀሳብ ሲሰጡ ነበረ። ህግ እያሉ ይጠቅሱታል፣ ህግ አይደለም። ህግ የሚወጣው ቢል በሚባል ወይም በጆይንት ሬዞሉሽን በሚባል ወይም ኮንከረንት ሬዞሉሽን በሚባሉ የተለያዩ ሶስት መስመሮች ነው። ከነዚህ ደግሞ ለየት የሚለው ሲምፕል ሬዞሉሽን የሚባል አለ። ይሄ ሲምፕል ሬዞሉሽን ከቁጥሩ በፊት ኤስ ብሎ ይጀምራል። ኤስአርኢኤስ 97 ሴኔት ሬዞሉሽን 97 ካለፈ ሬዞሉሽኑ የሴኔቱን ሴንቲመንት ወይም ደግሞ አመለካከት የሚገልጽ ሀሳብ የሚሰጥ ዶክመንት እንጂ ህግ አይደለም። እርግጥ እንደ ምሳሌነት ወደፊት ተጠቅሶ ሌላ ህግ ሊወጣበት ይችል ይሆናል፣ ወይም ደግሞ አንዳንድ ፖሊሲዎች በዛ መሰረት ሊመሰረቱ ወይም ሊጻፉ ይችሉ ይሆናል
እንጂ ሁን ባለበት ደረጃ ህግ አይደለም።
ህግ አይደለም፣ አድቫይስ ነው። እርግጠኛ የሚጠቀሙት ቃል ሴንቲመንት ነው፣ እንደ ገንቢ ሀሳብ ያላቸውን ስሜት የሚገልጹበት ዶክመንት። እና ዶክመንቱን ስታየው ትንሽ ታሪክ በመስጠት ጀምሮ ስላለው ሁኔታ ገልጾ አሁን ደግሞ ቢደረግ ጥሩ ነው ብለው የሚያስቡትን የሚገልጹበት ነው።
መልካም። አቶ ደረጀ ወደ ይዘት እንግባ። እስኪ ቀደም ብዬ ከጠቀስኩት መግለጫ ባሻገር የህጉንም ዝርዝር ተመልክተዋልና ይህ ሴኔት ሬዞሉሽን 97 የተባለ ረቂቅ በይዘቱ ቀደም በመግለጫው ከጠቀምኳቸው የኤርትራ ጦር ሰራዊት ለቆ እንዲወጣ ውጊያ እንዲያቆም ይልና በግጭቱ ያሉ ሁሉንም ወገኖች ይላል ቀደም ብዬ እንዳልኩትም። ነገር ግን በዚህ በረቂቁ ውስጥ ግን ዝርዝር ሀሳቦች ተቀምጠዋልና ለዚህም ስሜት ያደረሳቸውን ዝርዝሮች ይመለከታልና እስኪ ያስረዱን፣ ምንድን ነው በዝርዝሩ የተመለከተው? የትኞቹ ጭብጦችስ ነጥረው ወጥተዋል?
ይህንን ዶክመንት የሚያይ ሰው ማየት ያለበት ከአንድ አሜሪካዊ ህግ አውጪ አመለካከት ተነስቶ ነው። እዚህ ያለ አንድ አሜሪካዊ ህግ አውጪ የአሜሪካንን አፍሪካም ላይ ዓለም ላይ ያላትን ሚና እንዴት ነው ሼፕ የሚያደርገው፣ እንዴት ነው የሚያየው የሚለውን ስታስበው ኢትዮጵያ ውስጥ ሰዎች እየተፈናቀሉ ነው። ጦርነት ተካሂዷል። ብዙ ሰው ሂማኒቴሪያን እርዳታ ያስፈልገዋል። የተጎዱ ሰዎች አሉ። የተለያዩ ኦርጋናይዜሽኖች እና ድርጅቶች በተለያዩ ቦታዎች ብዙ ሰዎች መሞታቸውን ገልጸዋል። እና ምን ማድረግ አለብን ከሚለው ተነስቶ ነው የሚናገረው። እና አንዳንድ ሰዎች ይሄ ኢትዮጵያን ለማጥፋት ነው እንደዚህ ነው ምናምን የሚል አመለካከት ይሰነዝራሉ። እኔ እንደዛ አላየው። አንዳንድ ጥሩ ጎኖችም አሉት፣ ጥሩ ያልሆኑም ጎኖች አሉት። ለምሳሌ ኢትዮጵያን በዓለም ላይም በአፍሪካ በተለይ ያላትን ቦታ በደንብ ይገልጽና በአፍሪካ ውስጥ ትልቅ ሁለተኛ የሰው ቁጥር ያላት ሀገር መሆኗን፣ ምን አይነት ከፍተኛ ሚና የምትጫወት ሀገር መሆኗን፣ በኢትዮጵያ ውስጥ ዴሞክራሲ፣ ሰላምና ብልጽግና እንዲሰፍን የአሜሪካ መንግስት ፍላጎት እንዳለው ከገለጸ በኋላ ጦርነት እንደነበረ፣ ያ ጦርነት ደግሞ ቲፒኤልኤፍ በራሱ ምርጫ አካሂዶ ከዛ በኋላ ምርጫው ትክክል አይደለም ሲባል የፌዴራል ጦር ወቅቶ ለዛ መልስ ጦርነት ታውጆበት የኢትዮጵያ መንግስት እና ቲፒኤልኤፍ ጦርነት ገብተው ብዙ ሰዎች መፈናቀላቸውን፣ ብዙ ሰዎች መጎዳታቸውን፣ ከዛ በፊትም 2 ሚሊዮን የሚሆነው የትግራይ ህዝብ በእርዳታ የሚኖር መሆኑን ገልጾ ከዛ በኋላ ደግሞ 60,000 የሚሆኑ ሰዎች መፈናቀላቸውን፣ 500,000 የሚሆኑ ሰዎች መጎዳታቸውን በተለያየ ሁኔታ ይገልጻል። ከዛ ምን ይደረግ ለሚለው ማንኛውም የሚዋጋ ሰው ጦርነት እንዲያቆም ይጠይቃል። የኤርትራ ወታደሮች ከኢትዮጵያ እንዲወጡ ያለውን ፍላጎት ይገልጻል። እና በተለያየ መልኩ ደግሞ የገለጿቸው አንዳንድ ነገሮች ያገኟቸው ኢንፎርሜሽኖች ትንሽ ችግሮች ያሉበት መሆኑን የሚያሳይ ነገሮች አሉ። ለምሳሌ በኢንፎርሜሽን ደረጃ የሚገልጻቸው አንዳንድ ቦታዎች ላይ ለምሳሌ ማይካድራን ያነሳና ማይካድራ በአምነስቲ ኢንተርናሽናልም ሆነ የኢትዮጵያን ሂውማን ራይትስ ኮሚሽን ሳምሪ በሚባል ግሩፕ በቲፒኤልኤፍ ተደራጀ እና የተደገፈ የፈጸመው መሆኑ በጣም በግልጽ ተነግሮ ሳለ እዚህ ሬዞሉሽን ላይ ማን እንዳደረገው አልተጠቀሰም። ማይካድራ ጥቃት እንደተደረገ ገልጿል፣ ማን እንዳደረገው ግን አልገለጸም። ያ የተረጋግጦ የተቀረበ ነገር እያለ ማለት ነው። ሌላዎች ቦታዎች ደግሞ የኢትዮጵያ ሂውማን ራይትስ ኮሚሽን የጠቀሰውን ጠቅሶ የሚገልጻቸው አለ እና እንደዚህ አይነት ነገሮችን ስታይ ትንሽ የኢንፎርሜሽን አጠቃቀም ላይ ፕሮብሌም እንዳለው፣ ያ ደግሞ እነዚህ ሴኔተሮች ያላቸው ኢንፎርሜሽን ብቻ ሳይሆን የሚደርስባቸው ግፊትም ራሱ እዚህ ዶክመንት ላይ ትንሽ ያሳያል። እና ኢንፎርሜሽን መስጠት ከነሱ ጋር ኢንጌጅ ማድረግ በጠላትነት ሳይሆን ይህንን ኢንፎርሜሽን ወስዶ ኦኬ ይህንን አይነት ነገር አቅርባቸዋል፣ ይህን አይነት እዚህ ቦታ ላይ የተናገራችሁት ትክክል ነው፣ እዚህ ቦታ ላይ ያቀረባችሁት ትክክል አይደለም፣ ስለዚህ ያንን ልናስተካክል አንችልም፣ ይሄኛውን ግን እናስተካክላለን የሚል ኢንጌጅመንት በጣም አስፈላጊ ይመስለኛል። ከዚህ ሀገር አንጻር ሆነ በምታየው እነዚህ ነገሮች ኢትዮጵያን ለማውደም ወይም ለመጉዳት ሳይሆን ወደ ዴሞክራሲ መንገድ የሚወስድ ብለው የሚያስቡትን ነው የጻፉት።
ኢትዮጵያ ለውጭ ኃይል ተላላኪ የሆነ መንግስት ሊቋቋም እንደማይችል ጠቅላይ ሚኒስትር አብይ አህመድ ለዓለም አቀፉ ህብረተሰብ ተናገሩ። ህወሓት ባለፉት 3 አስርት ዓመቶች በተለያዩ ዓለም አቀፍ ድርጅቶች የተከላቸው ካድሬዎቹ ዓለም አቀፉን ህብረተሰብ እያወናበዱ ናቸው ሲሉም ከሰሱ። ኢትዮጵያ ትበተናለች የሚል ጥርጣሬ እንደሌላቸው ማስታወቁ መለስካቸው አምሃ ዝርዝር አለው።
የኢትዮጵያ የህዝብ ተወካዮች ምክር ቤት ከ4 ሰዓት በላይ በወሰደው 11ኛ መደበኛ ስብሰባው ላይ ለተገኙት ጠቅላይ ሚኒስትር አብይ አህመድ አባላቱ ካቀረቧቸው ጥያቄዎች መካከል በዲፕሎማሲው መስክ መንግስታቸው ምን ያህል እየሰራ እንደሆነ የሚጠይቁ ናቸው። በተለይም በአሁኑ ወቅት ታላላቅ የሚባሉ የምዕራብ መንግስታት፣ የተባበሩት መንግስታት ድርጅት የተለያዩ አካላት፣ እንዲሁም ታላላቅ ስም አላቸው የሚባሉ የመገናኛ ብዙሃን ተቋማት በትግራይ ከተፈጠረው ክስተት ጋር በተያያዘ በአብዛኛው መንግስትን የሚወቅሱ በመሆናቸው ጥያቄዎቹ እንግዳ አይደሉም። ጠቅላይ ሚኒስትሩ የዓለም አቀፉ ህብረተሰብ የተፈጠረውን ክስተት የማይበትን መንገድ እንዳልወደዱት አልሸሸጉም።
ብዙዎች የደረሰብንም በደል እያወቁም ሊክዱ ይፈልጋሉ። በዛች በአንድ ቀን ጀንበር ትግራይ ውስጥ 200 ቦታ ጁንታው በሰሜን ጥቃት የፈጸመው አንድ ቦታ አለም 200 ቦታ አንድ ጋንታ፣ አንድ ኃይል፣ አንድ ሻምበል ያለበት በሙሉ ተመርጦ በአንድ ጊዜ ውስጥ 200 ቦታ ላይ ጥቃት ተፈጽሟል። በጣም ኦርጋናይዝድ የሆነ ስራ የተሰራ በዚህ ውስጥ ከ7000 በላይ ቤታቸው ሚስታቸው ጋር የተኙ በየከተማው የተኙ ባለስልጣናት ማለክተኛ ሰዎች አላፊዎች ብዙዎች ተይዘዋል ጀነራሉን ጨምሮ። መቀሌን ስንይዝ እንኳን ከ1300 በላይ ኦፊሰሮች እኛ እጅ አልገቡም። በጁንታው ተይዘው በመቶ ኪሎ ሜትር በእግራቸው ጫማቸውን አውልቀው እንዲሄዱ ይደረግ ነበር።
የፕሮፓጋንዳ ዘመቻ ያሉትን ግን ጠቅላይ ሚኒስትሩ እውነት ማሸነፉ አይቀርም በሚል ይመስላል በያዙት እውነት የተማመኑ ይመስላሉ።
ሁለተኛ ግፌ ጫንቃይን ተገርፌ ልብሴን መገፈፌ ይላል ያገሬ ሰው። ይሄ ሁሉ በደል ደርሶብን የአገር ኢኮኖሚ የሚያናጋ አገር የሚያዋርድ ስራ ተሰርቶብን ተነጥቀን ተዘርፈን ተገለን ተክደን ስናበቃ መልሶ እኛን ወንጀለኛ ለማድረግ ጥረት ይደረጋል። ይሄ አሳዛኝ ነገር ነው። የኔ እምነት ጦርነቱን እውነት አሸንፏል፣ ፕሮፓጋንዳውን እውነት አሸንፏል። ችግር የለም፣ የጊዜ ጉዳይ ነው።
በጠቅላይ ሚኒስትር አብይ ሙግት ህወሀት የፕሮፓጋንዳውን መድረክ የተቆጣጠረውና ጉልበታም መንግስታትንና ተጽዕኖ ፈጣሪ በይነ መንግስታት ድርጅቶች እንዲሁም ግዙፍ የመገናኛ ብዙሀን ተቋማት ጆሮአቸውንም ልባቸውንም የሰጡት አለ ምክንያት አይደለም ባይ ናቸው።
ቲፒኤልኤፍ በየተቋማቱ አምነስቲ በሉት ዩኤን በሉት ኤጀንሲ ላይ ያለው ኢትዮጵያዊ አብዛኛው የቲፒኤልኤፍ ካድሬ ቤተሰብ አካል ላለፉት 30 ዓመታት ሰግስጓል። የአሜሪካ መንግስት በመረጃ እያወናበደ ያለው የዚህ ኤጀንት ካድሬ ቤተሰብ ነው። 20 ዓመት 30 ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው፣ ጓደኞች ናቸው። ከስድስት ወር በፊት ዶቢ ቀጥረዋል። ለምን? የተዘረፈ ሀብት አላቸው። ኢትዮጵያ እንደዛ ሀብት የላት። ተዘርፋ እኮ ገና ለማስመለስ ጥረት የምታደርግ ናት። እነሱ በጣም ብዙ ብር ስላላቸው በየሀገሩ ሎቢስት ቀጥረዋል፣ ይጮሁላቸዋል። መተከል ብትሄድ ግን ጉሙዝ ሎቢስት መግዛት አይችልም ብቻ ሳይሆን የት እንደሚገዛም ስለማያውቅ ማንም አይጮሁለት። የአማራ አርሶ አደር የአገው አርሶ አደር ከመተከል ተፈናቅሎ በየመንደር ውስጥ ያለው ማንም አይጮሁለትም።
ጠቅላይ ሚኒስትሩ በሰጡት ረዥም መልስ ውስጥ ስለ ዲፕሎማሲው ስራና በፕሮፓጋንዳው ዘመቻ ስላለው ሚዛን ከተነተኑ በኋላ እሳቸው የጨለማ ጊዜ ብለው በጠሩት በዚህ ወቅት በዓለም አቀፉ ማህበረሰብ አባላት በኩል አገራቸው እንዴት እየታየች እንደሆነች ዘርዝረዋል። ኢትዮጵያን በውጭ ኃይሎች ጣልቃ ገብነትና ደባ እንደፈረሱ አንዳንድ አገሮች አድርጎ ማየት ትክክል እንዳልሆነም አስገንዝበዋል።
ሶስት አይነት የውጭ ሰዎች አጋጥመውኛል። አንዳንዶች ከጠበቅኩት በላይ ወዳጅ አገራት፣ የኢትዮጵያ ታሪክ፣ የኢትዮጵያ ክብር፣ የኢትዮጵያ ሕዝብ የወደፊት ተስፋ የገባቸውና ከወዳጅ ሀገራት ጋር በወዳጅነትና በእውነት መቆም የፈለጉ የሞከሩ የሰሩ የደገፉ ሀገራት አሉ። በደም በኢትዮጵያ ታሪክ ውስጥ የሚነገርላቸው ወደፊት በሚያገጥማቸው ማንኛውም ፈተና እኛም ከጎናቸው የምንቆምላቸው ሀገራት አይተንበታል። ይሄ ጨለማ ወዳጆቻችን እንድንለይ አድርጎናል። በሌላ መንገድ ደግሞ ያው እነሱም ሌሎች ናቸው፣ እጃቸውን በዚህ አድርገን እንጠምዝዝ ብሎ የሚሞክሩ ኃይሎችም አይተናል። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካር አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ከሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አለም ጥቅም አላችሁ። ያን እያስታረቅን ተከባብረን አብረን እኖራለን።
ሶስተኛ ኃይል ያሉትም አለ። በጠቅላይ ሚኒስትር አብይ አገላለጽ ይህ ኃይል ኢትዮጵያ ልትወድቅ ከገደል አፋፍ ደርሳለች የሚል ይመስላል። ስለሆነም የመጨረሻውን ግፊት ማድረግ ነው። በጠቅላይ ሚኒስትሩ አስተሳሰብ ይህ ፈጽሞ የሚሆን አይደለም።
ለሁሉም መንገር የምፈልገው ኢትዮጵያ ማለት በሶስት ሳምንት ውስጥ የተደራጀና ከኔ ወዲያ የጦርነት ጨዋታ አያቅም ምናምን በአፍሪካ ነኝ የሚል ኃይል በሶስት ሳምንት መደምሰስ የቻለ ይህን የትኛው ሀገር ማድረግ እንደሚችል ባለፈው ማይተና ወደፊትም እናያለን። ችግር የለውም። ጀግኖች ሀገራቸውን የሚወዱ በሀገራቸው ጉዳይ የማይደራደሩ ቆራጥ ልጆች ያላት ሀገር 4.2 ሚሊዮን ህዝብ በሁለት ወር ሶስት ወር መቀለብ የቻለ ምን ማለት ነው? የአፍሪካ አንዳንድ ሀገራት 100% መቀለብ የቻለ መንግስት ማለት ነው። ጥቃትን፣ መድሎን፣ ክደትን በዘመናት መካከል የተሻገረች ሀገር መሆኗንም ይዘነጋሉ። አዲስ አይደለም ለኛ ይሄ። አበቃላት፣ ወደቀች፣ ተበተነች ስትባል እማትወድቅ ሀገር መሆኗን በተደጋጋሚ ያሳይታለች። አሁን የአብዲሌ ጦር፣ የኦነግ ሸኔ ጦር፣ የቲፒኤልኤፍ ጦር ኢትዮጵያን እንደዚህ ይዞ የመበተንና የማፍረስ ስልሙን ሳንጠናከርና ሳንደራጅ አፍርሰነዋል። ዛሬ ኢትዮጵያ ትበትናለች የሚል ስጋት 0.1% ነው የለኝም። ስጋቶቹ በሙሉ ተንደዋል።
ጠቅላይ ሚኒስትሩ ኢትዮጵያ የዓለም አቀፉን ህብረተሰብ አክብራ ህግጋቱንም ጠብቃ በሰላም ለመኖር ዝግጁ የሆነች አገር እንደሆነችም አስገንዝበዋል።
ደህናን ፈጥነን ለመውጣት ሰላም ያስፈልገናል። ፈጥነን ለመውጣት ትብብር ያስፈልገናል። ፈጥነን ለመውጣት ደጋፊ ያስፈልገናል። ፈጥነን ለመውጣት ግን ክብራችን መሸጥ አይጠበቅብንም። ከነ ክብራችን ባለንበት እንቀጥላለን እንጂ ይሄን በደንብ መገንዘብ ጠቃሚ ይመስለኛል። ዓለም አቀፍ ነገሩ ላይ ዋናው ነገር ኢትዮጵያ ከሁሉም ህዝቦች ጋር በሰላም በትብብር በዓለም አቀፍ ህግጋት ራሷን መለወጥ የምትፈልግ ሀገር መሆኗን፣ ከዛ ውጭ ግን በጠላትነት መንፈስ ብዙ ማስደንገጥ እና ማስፈራራት የማይሰራ መሆኑን መገንዘብ ጠቃሚ ይሆናል።
መልእክታቸው ለዓለም አቀፉ ማህበረሰብ ብቻም አልነበረም። ጠቅላይ ሚኒስትሩ እንዳብራሩት ከህወሓትና እሱ ቀለብ ይቆርጥላቸዋል ከሚሏቸው ቡድኖች ውጭ ኢትዮጵያውያን ለሰላም በአንድነት መቆም እንዳለባቸው አሳስበው የህወሓት የፋይናንስ ምንጭ እንደማይቀጥልም ይናገራሉ።
ሁሉም ግን ይደርቃል፣ የሚቀጥል አይደለም። አድርቀን ሰላማችን አረጋግጠን ብልጽግናችን የምናወጣባቸው ጊዜያቶች ሩቅ አይደሉም፣ ይደርቃል። ዋናው አደገኛ ችግር የጁንታው ሀሳብና ህልም ሳይሆን እዚህ ያለው ኃይል ነው። ጁንታው ለምሳሌ የከሚሴን ብቻ ብንወስድ ሁለት ኃይሎች አሉት እዛ የሚቀመጡ ቅልብተኞች። አንደኛው ኃይል ኦሮሞ አለቀ ኦሮሞ አለቀ ኦሮሞ ተነስ ይላል። አንደኛው ኃይል አማራ አለቀ አማራ አለቀ አማራ አለቀ ተነስ ይላል። ደግሞ አይነሳም እኮ እሱ እዛው ነው ያለው። ሁለቱም ግባቸው ህዝቡን በማባላት የጁንታውን ህልም ማሳካት። የኢትዮጵያ ህዝብ ንቃ ተነስ ተባላ ካለ ይሄ ኢትዮጵያዊነት ባህል አይደለም ብለህ ኖ በል፣ ታረቅ፣ ተስማማ፣ ስከን፣ ረጋ በል፣ እንወያይ፣ ወንድምህ ነው ካለ እሱ ዘመድ ነው። ተነስ 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 የሚለው ኃይል ሊያጫርሰን መሆኑን ጥንቃቄ ማድረግና ሶርሱ አንድ ነው፣ ሁለቱም የሚቀልበው አንድ ኃይል ነው። ይህን ጥንቃቄ ማድረግ ከኛ ይጠበቃል።
መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃን ለዘገባው እናመሰግናለን። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በንግግራቸው ወቅት የጠቀሷቸው ዓለም አቀፍ ተቋማት ምላሻቸው ምን እንደሆነ ለማወቅ በግጭት ወቅት ለሚፈጸሙ ጾታ ተኮር የሆኑ ጥቃቶች የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተጠሪ ፓርሜላ ፓተን ቢሮ ጥያቄ አቅርበን ነበር። ልዩ ተጠሪዋ ለጊዜው ቃለ ምልልስ እንደማይሰጡ ከተገለጸልን በኋላ የተባበሩት መንግስታት ድርጅት እየቀረቡለት ያለውን የጾታ ተኮር ጥቃቶች ክስ በማጣራት ላይ መሆኑን እንዲሁም ከሀገሪቱ ባለስልጣናት ጋር በመተባበርና ድጋፍ በመስጠት የተፈጸሙ በደሎችን በመመርመርና ለተጎዱት የህብረተሰብ ክፍሎች ድጋፍ በማድረግ በኩል እየሰራ መሆኑን በኢሜል ተገልጾልናል። የድርጅቱ ዋና ጸሐፊ ልዩ ተጠሪም ይህ ቅድሚያ የሚሰጡት አስፈላጊ ጉዳይ ነው የሚል ምላሽ አግኝተናል። በሌላ በኩል የትግራይ ክልልን ወቅታዊ ሁኔታ አስመልክቶ ሪፖርት ያወጣውና በጠቅላይ ሚኒስትሩ ገለጻ ወቅት ስሙ የተነሳው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ ፍስሐ ተክሌ ጠቅላይ ሚኒስትሩ የህወሓት ካድሬዎች በድርጅቶች ውስጥ እንዳሉ በመግለጽ በተናገሩት ላይ የድርጅታቸው ምላሽ ምን እንደሆነ ጠይቀናቸው ነበር።
መረጃቸው እንደሆነ አላውቅም፣ ግን አምነስቲ ውስጥ የቲፒኤልኤፍ ሰው እንደሌለ ነው የማውቀው። በሶሻል ሚዲያ ላይ እንዲሁ የሚተላለፉ ነገሮች አሉ። እሱን ጠቅሰው እንደሆነ ይገባኛል፣ ግን ያው በሶሻል ሚዲያን መሰረት አድርጎ ከሆነ ያው እንደ ጠቅላይ ሚኒስትር ትንሽ ያሳፍራል። ግን እውነቱ እንደዛ አይደለም። አምነስቲ ውስጥ ያሉ ሰዎች ኢትዮጵያ ላይ ቲፒኤልኤፍ የሚመራው መንግስት በነበረበት ጊዜም የሰብአዊ መብትን በተመለከተ ከፍተኛ የሆነ ትችት ያቀርቡ የነበሩ ናቸው እና በፊትም የነበረውን ስራ ነው አሁንም የቀጠል ነው እና ለዛ የሚያሳይ ምንም ነገር የለም። ስራችን ነው የሚያሳየው። ስራችን ደግሞ ከዛሬ 3 ዓመትም በፊት ሆነ ከ3 ዓመት ወዲህ የሰብአዊ መብት አያያዞችን እየተቸን ነው። ስለዚህ ውሃ አይቋጥርም ለማለት ነው ተባለው ክስ።
አቶ ፍስሐ አምነስቲ ባለው አቅም ሁሉ በዚህ ዓመት በተለያዩ አካባቢዎች የተፈጸሙ የመብት ጥሰቶችን በተመለከተ መናገሩንና በሪፖርት ማውጣቱን ገልጸው በአዲስ አበባ፣ በኦሮሚያ፣ በቤንሻንጉል፣ በማይካድራ እንዲሁም በደቡብ ላይ ሪፖርት ማውጣታቸውን ተናግረዋል። ጠቅላይ ሚኒስትሩ የአንድ አካባቢ ጥሰቶች ብቻ ተጋነው ሪፖርት ይደረጋሉ በሚል ያቀረቡት ትችት አምነስቲን ይመለከታል ብለው እንደማያምኑም ገልጸዋል።
ክስ ምናልባት ለአምነስቲ ተብሎ የመጣ አይመስለኝም። ባይሆንም ይሻላል። ምክንያቱም በዚህ አመቱ ራሱ የወጣናቸው ነገሮች ዌብሳይቶቻችን ላይ አሉ። የሚፈልግ ወገን ማየት ይችላል። ስለዚህ ስለ ትግራይ ብቻ አይደለም፣ እንዲያውም መናገር ፈልገን ያልቻልንባቸው ብዙ ቦታዎች አሉ። በመረጃ እጥረትም ቶሎ ስለማይገኝም
አቶ ፍስሐ አያይዘው እንደ ማህበራዊ ሚዲያ ተጠቃሚ የዚህኛው አካባቢ የመብቶች ጥሰት ተገቢውን ትኩረት አግኝቷል ወይም የዛኛው ተገቢውን ትኩረት አላገኘም የሚል ገለጻ ህዝብን ከሚያስተዳድር መንግስት የማይጠበቅ መልእክት መሆኑን ጠቅሰው የሪፖርቶቹ ፋይዳ መንግስት የሰብአዊ መብቶችን እንዲያከብርና እንዲያስከብር ነው፣ ያንን ነው ማድረግ ያለበት ይላሉ።
የትኛውም አካባቢ የሚፈጠር ነገር አምነስቲ ተናገረም አልተናገረም ወይም የሰብአዊ መብት ድርጅቶች ተናገሩትም አልተናገሩትም የማስከበር ኃላፊነት የመንግስት ነው በዋነኝነት። እዛ ላይ ነው ማተኮር ያለባቸው እንጂ የትኛው ላይ ተናገሩ የትኛው ላይ አልተናገሩም ብሎ እኛን ጀጅ ማድረጉ ላይ ማተኮር ያለባቸው አይመስለኝ። ኃላፊነት ማን ላይ ነው የሚጥለው የሚለውን ማተኮር ነው ያስፈልገው።
አቶ ፍስሐ እንግዲህ ጠቅላይ ሚኒስትሩ በንግግራቸው ድርጅቶቹ የአንድ ወገን መረጃ ብቻ ነው የሚያወጡት ብለዋል እና ለምሳሌ ህወሓት በኢትዮጵያ መከላከያ ላይ ያደረሰው ከፍተኛ ጥቃት እንደ አንድ ጉዳት አንድን ቦታ ትኩረት አላገኘም ብለዋል። ይህ ንግግራቸውን ደግሞ ወደ እናንተ ስናመጣው የወታደሮቹን ጉዳት በተመለከተ ሪፖርት አላወጣችሁም።
ይህ እንግዲህ ያው የሰብአዊ መብት ህግን በደንብ አለማወቅ ይመስለኛል። ሰብአዊ መብት ህግ ማን ላይ ነው የሚሰራው? ከሰብአዊ መብት ህግ ጋር ደግሞ ተያይዞ ያሉት ደግሞ የሁማኒታሪያን ሎው ማን ላይ ነው የሚሰራው? የጦርነት ህግ ማለት ነው ማን ላይ ነው የሚሰራው የሚለውን የሚመለከት ይመስለኝ። በታወቀ የጦርነት ሁኔታ ላይ በተዋጊ ወገኖች ላይ የሚፈጸም ግድያ ወይም ጥቃት እንደ ሰብአዊ መብት ጥሰት ልናየው አንችልም። ዋናው መሰረታዊ ነገር ጦርነት ሲካሄድ በጦርነት ውስጥ ተሳትፎ የሌላቸው ወገኖችን ደህንነት መጠበቅ ነው የጦርነት ህግ ዋናው። እና ወታደሮች ለምን ተጠቁ፣ ወታደር ተቋማት ላይ ለምን እርምጃ ተወሰደ ወይ ጥቃት ተጋለጠ ብሎ የሚለው ነገር የዓለም አቀፍ የሰብአዊ መብት ህግም ሆነ ጦርነት አካሄድ ህግ የሚመለከታቸው አይደለም። ለዛ ነው ወታደር ላይ የተደረሰውን ጥቃት መመልከትም ማንች ነው በእነዚህ ህግ ማዕቀፍ ውስጥ ስላልሆነ ነው።
ግን ወታደሮቹ ጥቃት የደረሰባቸው በውጊያ ውስጥ ሆነው ሳይሆን በተኙበት ጦርነት ውስጥ ባልነበሩበት ወይም ለጦርነት ዝግጁ ባልነበሩበት ወቅት እንደሆነ ጥቃቱ የደረሰባቸው ወታደሮች ከአንደበታቸው ሲናገሩ ተሰምተዋል።
እንግዲህ ውትድርና ተቋማት ላይ ጥቃቱ እንዴት ተጀመረ የሚለው እንዳለ ሆኖ በሌሊትም ሆነ በማታ ተኝተውም ሆነ ነቅተው የሚለው ነገር ብዙም በወታደርና ካምፕ ላይ እንዳሉ ነው። ወታደሮች ላይ ጥቃት መድረስ የማይቻልባቸው አንደኛው የተማረኩ ከሆነ ወይም የመማረክ ምልክት ካሳዩ፣ የቆሰሉ ከሆኑ እና በመዋጋት የማይችሉበት አቅም ላይ ከሆኑ ወይም ደግሞ ተይዘው ከሆነ ነው እንጂ ጦርነት በሚጀመርበት ጊዜ እንደኛው ወገን ማስደንገጡ አይቀርም። ሰርፕራይዝ አታክ የማይቀር አይቀርም ና ተኝተው ነበር እንደዚህ በሰላማዊ ጊዜ ነበር ምናምን የሚለው ነገር ብዙ የሚያስኬድ አይሆንም። ግን ተማርከው እጃቸውን ሰጥተው እንትን ከተፈጸመባቸው ወይም ደግሞ ቆስለው እያለ የመግደሉ የማሰቃየት ነገር እንደዚህ አይነት ነገር ከተፈጸመ ነው እንጂ ተኝተው ነው እና ለዛ ለጦርነት ዝግጁ አልነበረም የሚለው ብዙ አያስኬድም።
አቶ ፍስሐ አሁን ሲናገሩ ወታደሮቹ በሌሊት ጥቃት ይፈጸምባቸው ወይም ደግሞ ወታደር ካምፕ ውስጥ እስካሉ ድረስ የወታደር ለወታደር ጦርነት ተደርጎ ነው የሚቆጠረው ብለዋል። ግን ደግሞ አያይዘው ወታደሮቹ ተማርከው ከሆነ እጃቸውን ሰጥተው ከሆነ እንደዚህ እንደዚህ የሚል ነገር አንስተዋል። እና ወታደሮቹን በተመለከተ ጠቅላይ ሚኒስትሩም እንዳሉት ለቀናት በእግራቸው እንዲሄዱ ተደርገው ተማርከው ብዙ ወንጀሎች በወታደሮች ላይ ከ200 በላይ በሆኑ ቦታዎች ላይ ደርሰዋል ብለዋል። እና ይህንንም ቢሆን አጣርታችሁ ስታገኙ ነው ልትደርሱበት የምትችሉት አይደል? እና ምናልባት ብታጣሯቸው አንድ ወገን ናችሁ የሚለውን ወቀሳ ሊያስቀር አይችልም።
እንግዲህ ያው ለማለት ለማጣራት ብዙ ፕሮሰሶች አሉት ማለት አንደኛ ወታደሮች ናቸው። ቤት እንደ ሲቪሊያኑ በቀላሉ የሚገኙ አይደሉም። ስለዚህ ያው መንግስት በሚዲያ የተናገረውን ብቻ ይዘን እንደ ቫዮሌሽን መቁጠር አንችልም። ቀጥታ ከሰዎቹ ጋር መነጋገር አለብን እና በተለይ የወታደር ሰዎችን ማግኘት ያው መረጃ የመስጠትም ችግር አለ፣ እንዴት እንደሚገኙም ችግር አለ እና በተለይ በተማረኩበት ጊዜ ማሰቃየት አያያዝ ተደርጎባቸው ከሆነ እንዲንገላቱ ተደርገው ከሆነ ያው የጦርነት ህግን የጣሰ ነው የሚሆነው። ግን ከሪሰርች አንጻር ደግሞ ፊዚብል ነው ወይ አሁን አምነስቲ እንዳለው ከሩቅ ሆነው በሚሰራው የመረጃ ማጣራት ዘዴ እነዚህን ወታደሮች አግኝቶ ለመስራት ምን ያህል ብሩ ክፍት ነው የሚለው ማየት ያስፈልጋል። እና እንደምታስታውሱት የተለያዩ የሰብአዊ መብት ሪፖርቶችን ወይም ዘገባዎችን በምናወጣበት ጊዜ ከመንግስት ወደ ኢትዮጵያ ገብተን ለመስራትም በምንጠይቅበት ጊዜ ምላሽም አላገኘን። ባለፈው ዲሴምበር ጠይቀናል፣ እስካሁን የተሰጠ ምላሽ የለም። ስለዚህ በዚህ ሁኔታ ላይ አልሰሩም ብሎ ማለት በሩ ክፍት ቢሆን ኖሮ፣ ሁሉ ነገር ክፍት ቢሆን ኖሮ ይህን ከማድረግ ወደኋላ አንልም። ተመሳች አይደለም የኢትዮጵያ ሁኔታ ለሰብአዊ መብት ጥናት። ስለዚህ ያንን ማግኘት አልቻልም፣ ማረጋገጥ አልቻልም። በሚዲያ ግን አይተነዋል። ያንን ደግሞ ተንተርሰ እንደተረጋገጠ መረጃ እሱን ይዞ መውጣት አንችልም።
ስለዚህ በመረጃ እጥረት ወይም ደግሞ የተመቻቸው ሁኔታ በሌለበት የምታወጧቸው ሪፖርቶች ጎዶሎ ናቸው መባላቸው ትክክል አይደለም።
ትክክል አይደለም። በጣም ብዙ ቻሌንጆችን አልፈን ነው እነዚህን ሁሉ የምናወጣው እና ቻሌንጁ በበዛ ቁጥር ደግሞ አንዳንድ ክፍተቶች ሊኖሩ ይችላሉ። ግን ያው ጎዶሎ እንዳይሆኑ ብዙ ጥረቶች እናደርጋለን። ያወጣናቸው ሪፖርቶች በተቻለ መጠን የተሟሉ ናቸው ብሎ ማለት ይቻላል። ምናልባት ጎዶሎ ምን ማለት ነው? ሁሉንም ጥሰቶች አላቀፉም። አዎ ሊያቅፉም አይችሉም፣ ከአቅማችንም በላይ ነው። ትግራይ እንደሚነገረው ያሉት ጥሰቶች በጣም ብዙ ናቸው። እኛ ግን የተወሰኑትን ማጣራት የቻልነውን ነው ብቻ ነው እንጂ ብዙ የቀሩ ነገሮች እንዳሉ እናውቃለን። ብዙ ብዙ ቦታዎች ላይ አክሱም ላይ ብቻ አይደለም፣ ሌሎች ቦታዎች ላይ ብዙ ጥሰቶች አሉ። ግን መረጋገጥ ስላልቻልን ነው እና ኦፍኮርስ እንደዚህ አይነት ክፍተቶች አሉ።
አቶ ፍስሀ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኒ፣ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ህዝብ ተወካዮች ምክር ቤት አባላት ላነሷቸው ጥያቄዎች በሰጧቸው ምላሾች ላይ ዓለም አቀፍ ተቋማትን በሚመለከት ለሰነዘሯቸው አስተያየቶች የድርጅቶትን ምላሽ ስላጋሩን እናመሰግናለን። እግዜር ይስጥልኝ።
እሺ፣ እኔም አመሰግናለሁ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ዝግጅት ነው። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሜሪካ ከአትላንቲክ ባሻገር ካሉት ሀገሮች ጋር ያላትን ግንኙነት ይበልጥ ማጠናከር እንደምትፈልግ በመግለጽ አገራቸው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅቶች ኔቶ ጋር ያላትን ህብረት ዳግም እንደምታድስ ብራስልስ ውስጥ ለሁለት ቀናት በተካሄደውና ትላንት ረቡዕ በተጠናቀቀው ስብሰባ አረጋግጠዋል። የቪኦኤ ዘጋቢ ሄነሪ ሪጅዌል ከስፍራው እንደዘገበው ስብሰባው በቻይና በኩል እየተባባሰ መጥቷል ያለውን አደጋ ጨምሮ በሌሎች በርካታ ርዕሰ ጉዳዮች ላይ ተነጋግሯል። የሄነሪን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ዛሬ ከአትላንቲክ ባሻገር ባለው ግንኙነት አዲስ ምዕራፍ ተገልጧል። ከአራት ዓመታት በፊት የቀድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን አገሮች ድርጅት ወይም ኔቶን ጊዜው ያለፈበት ብለው ነበር። የዛሬው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግን ከቃል ኪዳን አባል አገራቱ ጋር ያላቸው ግንኙነት በድጋሚ እንዲታደስ ጥሪ ሲያደርጉ ታይተዋል። እንዲህ አሉ ብሊንከን።
You have our unshakable vow. America is fully committed to NATO.
የማይናወጠው ቃል ኪዳናችን አብሯችሁ ነው። አሜሪካ ኔቶን በሚመለከት ሙሉ ለሙሉ ቁርጠኛ የሆነ አቋም አላት።
ብሊንከን የቃል ኪዳን አባል አገሮች ህብረቱ ወይም ኔቶን ስለገጠመው ወታደራዊ ስጋት እንዲህ ብለዋል።
Beijing's military ambitions are growing by the year. Coupled with the realities of modern technology,
የቤጂንግ ወታደራዊ ፍላጎት በየዓመቱ እያደገ ነው። ይህም ከዘመናዊ ቴክኖሎጂ እድገት ጋር የተጣመረ ሲሆን ዛሬ እንደምታውቁት ድሮ የዓለም ግማሽ ክፍል ያክል ሩቅ ይመስሉ የነበሩ አገሮች ዛሬ ሩቅ አይደሉም። በራሽያ በኩልም እንዲሁ የአባል አገሮቹን ለመፈታተንና የጋራ ደህንነታችንን የሚያረጋግጠውን መርህ በመተላለፍ ወታደራዊ አቅምን የማሳደግ አዲስ ስትራቴጂ መኖሩን ተመልክተናል።
የኔቶ ዋና ጸሐፊ ዩናይትድ ስቴትስ ህብረቱ ላይ የተደቀነውን አደጋ በመግለጽና ከህብረቱም ጎን ለመቆም ያሳየችውን ቁርጠኝነት አድንቀዋል። ራሽያ አለመረጋጋትን የሚፈጥሩ አዳዲስ የኒውክሌር ጦር መሳሪያዎችን ማሰማራቷን ቀጥላለች። ስለዚህ ስለ ብዙ የጦር መሳሪያዎችም ሆነ እንደ ቻይና ያሉ አገሮችን አስመልክቶ አንድ ስምምነት ማድረግ ይኖርብናል ብለዋል። ከአውሮፓ ህብረት የደህንነት ተቋማት ጥናት ማዕከል ሲሞና ሶአሬ ቻይና በኔቶ አባል አገራት ላይ አንጻራዊ የሆነ አዲስ ፈተና በደቀኗን ይገልጻሉ።
It's not about NATO moving into the Indo-Pacific, but rather
የኔቶ ወደ ህንድና ፓስፊክ ሀገራቶች የመንቀሳቀስ ጉዳይ አይደለም። ይልቁንም የቻይና በአውሮፓ ውስጥ መኖርና እያሳደረች የመጣችውን ተጽዕኖ አሉታዊ ጎን ማወቅና እሱን የመቋቋም ጉዳይ ነው። ይህ ማለት በእርግጥ ወሳኝ የሆኑ የቴክኖሎጂና የመሰረተ ልማቶችን ኢላማ ያደረገውን የውጭውን ቀጥታ ኢንቨስትመንት በበለጠ የመረዳት ነገር ነው።
ውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን አሁንም ቢሆን የአውሮፓ ህብረት አገሮች የመከላከያ ወጪያቸውን እንዲጋሩ ይጠይቃሉ። ብሊንከን ኔቶ አዲስ እየተደቀነ ያለውን አደጋ መልሶ ለመቋቋም ጠንክሮ መውጣት አለበት ካሉ በኋላ ይህ ደግሞ የተዛባ መረጃ መርጨትን፣ የሳይበር ጥቃትን፣ የአየር ንብረት ለውጥና የኮሮና ቫይረስ ወረርሽኝን ይጨምራል ብለዋል። በአፍጋኒስታን ያለው የኔቶ ተልእኮም ተነስቷል። ዩናይትድ ስቴትስ ጦር እንደ አውሮፓ አቆጣጠር ከግንቦት አንድ ቀን ጀምሮ አካባቢውን ለቆ እንዲወጣ ከታሊባን ጋር ስምምነት ተደርጓል። ብሊንከን ይህ ስምምነት እየተጠና መሆኑን ተናግረዋል። አስማሚ የሆኑ ንግግሮች የተሰሙ ቢሆንም ውስጣዊ ውጥረቶች በኔቶ ውስጥ መኖራቸው ተመልክቷል። ብሊንከን ቱርክ ከራሽያ የገዛችውን S-400 የተባለውን የመከላከያ መሳሪያ ግዢ እንድታቋርጥ አሳስበዋል። ቱርክ ግን ስምምነቱን መጠናቀቁን ገልጻለች። ዩናይትድ ስቴትስ ከራሽያ ጀርመን ድረስ የተዘረጋውንና ኖርድ ስትሪም 2 የተሰኘውን የጋዝ ማስተላለፊያ መስመር በግልጽ የምትቃወም መሆኑን ብሊንከን ተናግረዋል። ቻይና ላይ የተሰነዘሩ በርካታ አሉታዊ ነገሮች ቢኖሩም የአውሮፓ ህብረት ግን ከቤጂንግ ጋር የሚያደርገውን የንግድ ስምምነት እያጠናቀቀ ነው። ይህን አስመልክቶ እንዲህ አሉ ብሊንከን።
We know that our allies have complex relationships with China that won't always align perfectly.
ጋሮቻችን ከቻይና ጋር ያላቸው ግንኙነት የተወሳሰበ መሆኑንና ሁሌም ፍጹም የተሟላና የተሳካ አለመሆኑ ይገባናል። ይሁን እንጂ ግን ይህንን ፈተና በጋራ የምንወጣበትን መንገድ ማግኘት ይኖርብናል። ስለዚህ ከጋሮቻችን ጋር አብረን እየሰራን ቻይና አጋጣሚውን እየተጠቀመች ጫና የምታሳድርባቸውን የቴክኖሎጂና የመሰረተ ልማት ግንባታ ዘርፎች ላይ ያለውን ክፍተት መሙላት ይኖርብናል።
በትናንትና ዕለት ከአውሮፓ ህብረት ከፍተኛ ባለስልጣናት ጋር የተገናኙት ብሊንከን የአውሮፓ ህብረት ለዩናይትድ ስቴትስ ቀዳሚው አጋር ነው ብለው መናገራቸው ከፍተኛ ተቀባይነት አግኝቷል። ይሁን እንጂ ተንታኞች እንደሚሉት ከአትላንቲክ ባሻገር ካሉ አገሮች ጋር ያለው አዲሱ ወዳጅነት ህብረቱን የሚገጥሙት ዘርፈ ብዙ ፈተናዎች ከፊቱ ተደቅነውበታል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን መጪውን ምርጫ በተመለከተ የተሰናዱ ዘገባዎች የሚቀርቡበት ሰዓት ላይ እንገኛለን። ብሔራዊ ምርጫ ቦርድ የአፋር ክልል ቅሬታ ባቀረበባቸው የምርጫ ጣቢያዎች ላይ ምርጫ እንዳይካሄድ መወሰኑን እንደሚቃወም የሶማሌ ክልል መንግስት አስታወቀ። የክልሉ መንግስት አስፈላጊውን ማስተካከያ እርምጃ ካልወሰደ ከምርጫው ራሱን እስከ ማግለል የደረሰ እርምጃ ሊወስድ እንደሚችልም አስታውቋል። ከብሔራዊ ምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት አለመሳካቱን ገልጾ አዲስ ቸኮል ተከታዩን ዘገባ አጠናቅሯል።
ብሔራዊ ምርጫ ቦርድ በአፋር ክልል ተቃውሞ በቀረበባቸውና አስቀድሞም የይገባኛል ጥያቄ ሲቀርቡባቸው የነበሩ 3 ቀበሌዎችን ጨምሮ በአጠቃላይ በ8 ቀበሌዎች ላይ ሊከፈቱ የነበሩ የምርጫ ጣቢያዎች በአካባቢዎቹ እንዳይቋቋሙ መወሰኑን ትላንትና አስታውቋል። የቀበሌዎቹ ነዋሪዎችም በአቅራቢያዎቹ ወደሚገኙ ሌሎች ቀበሌዎች ሄደው እንዲመርጡ ወስኗል። የውሳኔው መነሻ በቦታው ምርጫ ቢደረግ ሊከሰት የሚችል ግጭትን በማስቀረት ለሰላም ቅድሚያ ለመስጠት ነው ብሏል ብሔራዊ ምርጫ ቦርድ። የሶማሌ ክልል መንግስት ግን በተጠባባቂ ርዕሰ መስተዳድር ሙስጠፌ መሐመድ ፊርማ ዛሬ ለምርጫ ቦርድ በላከው ደብዳቤ የምርጫ ቦርድን ውሳኔ ተቃውሞታል። የሶማሌ ክልል በመግለጫው ምርጫ እንዳይካሄድባቸው የተወሰኑ 8 ቀበሌዎች በሶማሌ ክልል ስር እንደሆኑና ያለፉት 5 ብሔራዊ ምርጫዎችን በሶማሌ ክልል ስር ሆነው እንደተካሄዱ ጠቅሶ 6ኛው ብሔራዊ ምርጫም ቀድሞ በነበረው መሰረት እንዲካሄድ አስቀድሞ በደብዳቤ ጠይቆ እንደነበር አስታውሷል። የክልሉ የኮሚኒኬሽን ቢሮ ምክትል ኃላፊ አቶ መሐመድ ጉሌድ ይህንኑ የሚያጠናክር ሀሳብን ያላቸው
ከአሁን በፊት የአፋር ክልላዊ መንግስት በክልላችን በሚገኙ 3 ከተሞች ማለትም ገርበዒሴ ወይም ገዳመይቱ፣ እንዱፎ እና አደይቱ የሚባሉ ቀበሌዎች ላይ የይገባኛል ጥያቄ ያቀርብ እንደነበረ ሁላችንም እናውቃለን። አሁን በተወሰነው ውሳኔ ግን ከእነዚህ 3 በተጨማሪ ሌሎች 5 ቀበሌዎች ጨምሮ 8 የክልላችን 8 ቀበሌዎች ምርጫ ጣቢያ እንዳይቋቋም ወስኗል። ስለዚህ ይሄ ከዚህ በፊት በነበረው ባለፉት 5 ብሔራዊ ምርጫዎች በሶማሌ ክልል ስር ሆነው የፌዴራል ምክር ቤትና የክልል ምክር ቤት ተወካዮች ምርጫ ተካሂዶባቸዋል እና እነዚህ ክልል ከተመሰረተ ጀምሮ በሶማሌ ክልል ስር ሲተዳደሩ የቆዩ ናቸው ቦታዎቹ። ስለዚህ ይሄ ምርጫ ቦርዱ አሁን የወሰነው ውሳኔ ትክክል አይደለም።
ተጠባባቂ ፕሬዚዳንት ሙስጠፌ መሐመድ በጻፉት ደብዳቤ የብሔራዊ ምርጫ ቦርድ ውሳኔ በሶማሌ ክልል መንግስት በኩል ተቀባይነት እንደሌለው ገልጾ በምክንያትነት ያስቀመጠውም ውሳኔው ለአንድ ወገን ያደላ እንዲሁም የአካባቢው ነባራዊ ሁኔታ ግምት ውስጥ ያላስገባ ነው ብሎታል። ምርጫ ቦርድም ይህንን ውሳኔ እንዲሽረው ጠይቋል። ከዚህ በፊት በነበሩት 5 ምርጫዎች ሲደረግ በነበረው አግባብ የምርጫ ጣቢያዎቹ ዳግም እንዲቋቋሙ የጠየቀው የሶማሌ ክልል መንግስት ይህ የማይደረግ ከሆነ በሀገራዊ ምርጫው ለመሳተፍ የሚቸገሩ መሆኑን አስታውቋል። የብሔራዊ ምርጫ ቦርድ ትላንትና ባወጣው መግለጫ የምርጫ ጣቢያዎችን ሲያደራጅ በአቅራቢያው ያሉ ዜጎች በመራጭነት ለመመዝገብ እንዲሁም ድምጻቸው ለመስጠት እንዲቻል በማሰብ ነው ብሏል። ቦርዱ ለስድስተኛው ሀገራዊ ምርጫ ሲዘጋጅም በ2007 አጠቃላይ ምርጫ የተጠቀመባቸውን የምርጫ ጣቢያዎች ታሳቢ በማድረግ እንደሆነ አስታውሷል። ሆኖም የአፋር ክልላዊ መንግስት የተወሰኑ የምርጫ ክልሎች በሶማሌ ክልል ስር በሚገኙ ቀበሌዎች አላግባብ ተጠርተዋል በሚል የካቲት 5 ቀን 2013 ዓ.ም ቅሬታ ማቅረቡን መነሻ በማድረግ የምርጫ ጣቢያዎቹ የአስተዳደር ወሰኖችን የሚወስኑ ባይሆኑም ምርጫው ለሰላም መደፍረስ መንስኤ እንዳይሆን በሚል በ8 ቀበሌዎች ሊከፈቱ የነበሩ የምርጫ ጣቢያዎች እንዳይቋቋሙ መወሰኑን በትላንትናው መግለጫ አስታውቆ ነበር። የሶማሌ ክልል ባወጣው መግለጫ ዙሪያ ከምርጫ ቦርድ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ምላሽ እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ጅጅጋ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ገጻችን ላይ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 2022513505 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አኑሩልን። የኢሜል አድራሻችን ደግሞ horn@venus.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። በአንዳንድ የክልሉ አካባቢዎች የፍርድ ቤት ትዕዛዝ አይከበርም በሚል ለሚቀርቡ ወቀሳዎች ምላሽ የሰጡት የኦሮሚያ ጸጥታ ቢሮ ኃላፊ ጅብሪል መሐመድ ምክንያቶቹን በቅርበት መመርመር እንደሚገባ ጠቁመዋል። አንድ ተጠርጣሪ በተለያዩ ቦታዎች በተለያዩ ወንጀሎች ተጠርጥሮ ፍርድ ቤት ቢቀርብና በአንዱ ነጻ ቢባልም ፖሊስ ግን የተጠረጠረበትን ሌላ ወንጀል እስኪያጣራ ድረስ ግለሰቡ ከእስር ላይፈታና ምርመራው ሊቀጥል ይችላል ብለዋል። አቶ ጅብሪልን ያነጋገረቻቸው ፀሐይ ዳምጠው ናት።
ባለፈው ሳምንት ባወጣው መግለጫ ነበር የኢትዮጵያ ሰብአዊ መብቶች ኮሚሽን ከቅርብ ጊዜ ወዲህ በኦሮሚያ ክልል አንዳንድ ቦታዎች የፍርድ ቤቶች ትዕዛዝ አለመከበር እንዳሳሰበው የገለጸው። የአሜሪካ ድምፅም መሰል ቅሬታዎች የተንጸባረቀባቸው የተለያዩ ዘገባዎች አስደምጧል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት አማካሪ አቶ ኢማድ አብዱልፈታ ከአሜሪካ ድምፅ ራዲዮ ጋር ባደረጉት ቃለ ምልልስ ስለ ጉዳዩ እንዲህ ሲሉ አስረድቶ ነበር።
ፍርድ ቤት ውሳኔ ሰጥቶባቸው ወይም የዋስትና መብት ጠብቆላቸው በእስር ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ። የማይታወቁ ሰዎችም አሉ፣ በእስር ላይ የሚገኙ የፍርድ ቤት ትዕዛዞች ባለመፈጸማቸው ማለት ነው። እኛ በተደጋጋሚ እያልን ያለ ነው የህግ በላይነት መከበር አለበት፣ የፍርድ ቤቶች ትዕዛዝ መከበር አለበት ነው። ፍርድ ቤቶች አንድን ሰው በዋስትና ይለቀቅ ወይም መዝገቡን ዘግተው በነጻ ካሰናበቱት በኋላ አስሮ ማቆየት ህገወጥ ነው፣ የሚያስጠይቅ ተግባር ነው። ስለዚህ ይሄ የፍርድ ቤት ነጻነትን በትልቁ የሚጋፋ ተግባር ነው። ጣልቃ መግባት ያለባቸው አካላት ጣልቃ ገብቶ በተለያዩ ቦታዎች የፍርድ ቤት ትዕዛዝን በመቃረን እስር ላይ የሚገኙ ሰዎች እንዲለቀቁ እንዲያደርግ ጣልቃ እንዲገቡ ነው ኢትዮጵያ ሰብአዊ መብት ኮሚሽን በተደጋጋሚ ጥሪ እያደረገ ያለው።
በአንዳንድ የክልሉ አካባቢዎች የፍርድ ቤቶች ትዕዛዝ አይከበርም በሚሉ የተለያዩ ወገኖች ውንጀላ ላይ ምላሽ የሰጡን የኦሮሚያ ክልል የጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ናቸው።
ፍርድ ቤት ትዕዛዝ ከሰጠ በኋላ የማይወጡ ሰዎች በሁለት ምዕራፍ ከፍሎ ማየት ይቻላል። ቀድሞ በነበረው ሁኔታ በተለይ በግርግሩ ሰሞን አካባቢ ያለመልቀቅ ጉዳዮች ነበሩ። እሱ ተገምግሞ ታርሟል። አሁን ባለው ሁኔታ ፍርድ ቤት ተሰርቶ የማይወጡ ሰዎች በምን ምክንያት ነው የሚለው ነገር፣ አንዳንዶቹ በተለያየ ዞን በተለያየ አካባቢ የተለያዩ ወንጀል ያለባቸው ሰዎች አሉ። በዛ ምክንያት ፍርድ ቤቱ አዳማ ባለው ወንጀሉ እንዲለቀቅ ሊያዘው ይችላል። ፖሊስ ባለው መረጃ ወይ ደግሞ ባለው ክትትል ሰውየው ነቀምት ላይ ወይ ደግሞ ያቤሎ ላይ በሌላ ወንጀል ተከሶ ሊሆን ይችላል። ስለዚህ ወደዛ መላክ አስፈላጊ ስለሚሆን የአይነት ቴክኒካዊ የሆኑ ጉዳዮች ይኖራሉ። በዚህ ደረጃ ነው መታየት ያለበት።
በክልሉ ባሉ አንዳንድ እስር ቤቶች የሰብአዊ መብቶች ጥሰት እንደሚፈጸሙ የሚገልጹ ውንጀላዎችን በተመለከተም አቶ ጅብሪል ተከታዩም ብለዋል።
ሰው በእስር ቤት የሚኖረው ደግሞ በነፍስ ወከፍ አይደለም። በእኛ ተጨባጭ ሁኔታ እንኳን ነፍስ ወከፍ ልናኖራቸው በቡድንም ለማኖር እየተቸገርን ነው። ስለዚህ በጋራ የሚኖርበት ነው። ጉዳት የደረሰበት ሰው ካለ ከቡድኑ ተነጥሎ ጉዳቱ ከደረሰበት በኋላ ወደ ቡድኑ ይመለሳል ማለት ነው። ይሄ ከዚህ አንጻር ነው አንዱ ግንዛቤ ሊወሰድበት የሚገባው።
በክልሉ አንዳንድ አካባቢዎች ፖሊስ ሰዎችን ያለ ፍርድ ቤት ማዘዣ በቁጥጥር ስር እንደሚያውል የሚናገሩም አሉ። የኦሮሚያ ጸጥታ ቢሮ ኃላፊ በዚህ ጉዳይ ላይም ምላሽ ሰጥቷል።
ያለ ፍርድ ቤት በአስገዳጅ ሁኔታ የሚያዙ ሰዎች ይኖራሉ። ለምሳሌ ከተለያዩ ቦታ ተንቀሳቅሶ አደጋ ሊያደርሱ የሚችሉ እንቅስቃሴ የሚያደርጉ የኦነግ ሸኔ አባላት ወይ አመራሮች ሲገኙ ይያዛሉ።
ከታጣቂዎቹ አባላት ወይም አመራሮች ውጪ ቋሚ አድራሻ ያላቸው ሰዎች ሲያዙ ይሰማል። ለምሳሌ ሰሞኑን የተከሰተው በአቶ ዳውድ ኢብሳ የሚመራው የኦነግ ቃል አቀባይ አቶ በቴ ኡርጌሳ ቡራዩ ከተማ ሶስተኛ ፖሊስ ጣቢያ ውስጥ ነው የተያዙት እና ካለ ፍርድ ቤት ትዕዛዝ እንደተያዙ ነው ፓርቲው ሲገልጽ የቆየው። ይሄስ እንዴት ይታያል?
ያለ ፍርድ ቤት ትዕዛዝ ይያዛል። የሚያዝበት ምክንያት ምንድን ነው? ሊያመልጥ ይችላል። ሁለት ነገሮች ነው እዚህ። አንደኛው የወንጀል ክብደት አንድ ነገር ነው። ሁለተኛ ነገር ደግሞ ህገ መንግስታዊ የሆነ ለፖሊስ የተሰጠው ስልጣን አለ። ፖሊስ የሚጠረጥረውን ሰው ተቆጣጥሮ መርምሮ በተገቢ ሰዓት ውስጥ ለፍርድ ቤት ሊያቀርብ ይችላል። ይህ ህገ መንግስታዊ የሆነ የተን እርምጃ አይደለም ብዬ ነው። ነገር ግን ሰዎቹ የፓርቲ አባላት በመሆናቸው ብቻ ሳይሆን የየትኛውን ፓርቲ አካል አባል የየትኛውን መንግስት አመራርና አባል በወንጀል ከተጠረጠረ በልዩ ሁኔታ የሚታዩ ሰዎች ካልሆነ በስተቀር ፖሊስ ወዲያውኑ እርምጃ የመውሰድ መብት ሙሉ መብት አለው።
የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ በሌሎች ተያያዥ ጉዳዮች ላይም ምላሽ ሰጥቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይን እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኬንያ ሀገር ውስጥ ጉዳይ በሀገሪቱ የሚገኙ ሁለቱም የስደተኞች መጠለያዎች በሁለት ሳምንታት ውስጥ እንዲዘጉ ውሳኔ አሳልፏል። የኬንያ ሀገር ውስጥ ጉዳይ ሚኒስቴር ፍሬድ ማቲያንጊ የተባበሩት መንግስታት የስደተኞች ተራድኦ ድርጅት ዳዳብና ካኩማ ካምፖችን እንዲዘጉ ባለፈው ማክሰኞ ትዕዛዝ ሰጥተዋል። ስደተኞች በውሳኔው ግራ መጋባታቸውን ሲገልጹ የተባበሩት መንግስታት የስደተኞች ጉዳይ ከሚመለከታቸው ጋር ንግግር ላይ መሆኑን ገልጿል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
የኬንያ መንግስት በሀገሩ የሚገኙ ሁለቱም የስደተኞች መጠለያዎች እንዲዘጉ ወስነዋል። የሀገር ውስጥ ጉዳይ ሚኒስትሩ ፍሬድ ማቲያንጊ የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ስደተኞቹን ከማክሰኞ ጀምሮ በሁለት ሳምንት ጊዜ ውስጥ ከካምፖቹ ማስወጣት እንዳለበት ለድርጅቱ ኬንያ ቢሮ ኃላፊዎች አብራርተዋል። በተመሳሳይ በ2016 ዓ.ም በሀገር ደህንነት ስጋት ምክንያት የድዳብ ስደተኞች ካምፕ እንዲዘጋ ውሳኔ ተላልፎ የነበረ ሲሆን በትላንት ወደ ትእዛዛቸው የሀገር ውስጥ ሚኒስትሩ የኬንያ መንግስት ስለ ጉዳዩ የሚደራደርበት ምክንያት የለም ብለዋል። ለስደተኛ ተራድኦ ድርጅት ተወካዮች የተባበሩት መንግስታት ድርጅት የስደተኞች ጉዳይ አሃዝ እንደሚያሳየው በድዳብና በካኩማ ስደተኞች መጠለያ ከ400,000 በላይ ስደተኞች ይኖራሉ። በመጠለያዎቹ ኑሯቸውን የመሰረቱት ስደተኞች ታዲያ ማክሰኞ የተላለፈው ውሳኔ እንዳሳስባቸው ገልጸዋል። አቶ ተስፋዬ ጌታቸው በድዳብ ካምፕ ለ20 ዓመት የኖሩ ትውልድ ኢትዮጵያዊ ስደተኛ ናቸው።
ያሳስባል። ምክንያቱም ቤተሰብ ይዘህ በዚህ ሰዓት እንደዚህ ተንቀሳቀስ ቢባል የምታመጣው ምንም ነገር የለም። ያው ሻንጣህን ብቻ ይዘህ መውጣት እንጂ፣ ምክንያቱም በሰው ሀገር ውስጥ ነው የምትኖረው። ዩኤን ሀገር የለውም። መጥቶ የሚጫንብህ የውጭ ፕሬዠር ካለ የግድ ትንቀሳቀሳለህ እና ሁሉም ነገር የሚያሳስብ ነው።
በካኩማ ስደተኞች መጠለያ ያሉትም በውሳኔው ግራ ተጋብተው እንዳሉ ነው አቶ ላቆ ፍሬ በካምፖ የኢትዮጵያውያን ማህበረሰብ ተወካይ የገለጹት።
አዎ ካምፑ ሊዘጋ ነው። ምንድን ነው ኢንፎርሜሽኖቹ ልክ የተደረገው እንደዚህ ነው እንጂ ይፋዊ ኢቨንትን ውስጥ ያገኘ አይደለም ግን ከዩኤን ያለው እንዲዎች አንዳንድ ኢንፎርሜሽን ካምፖ ሊዘጋ ነው እንደዚህ ነው ብሎ ዩኤን እንዲህ ሊዘጋው ነው እና ካኩማ እንደውም 14 ቀን ነው የሚለው ራሱ 14 ቀን ውስጥ እንዲዘጋ የሚል ውሳኔ ሰጥቷል የሚል ነው አንዳንድ ኢንፎርሜሽን እንትን የሚሉት። ግን ያ ደግሞ 14 ቀን ማለት ምን እንደሆነ ራሱ አይደለም። ካምፕን ያክል አንድ ግለሰብ እንኳን ከሀገር እንዲወጣ የሚሰጥበት ጊዜም አይደለም። በዚህ ይዘት ከሆነ እኔ እንጃ። አንዳንዴ እንደዚህ አይነት ውሳኔ እርግጠኛ ትክክለኛ ውሳኔ ከሆነ መንግስት እንደዚህ አይነት ውሳኔ ይሰጣል ብዬ እንደ ሙሉ እምነት የለኝም። ምክንያቱም የተሰጠው ቀን በጣም ትንሽ ነው።
ውሳኔው ከተላለፈ በኋላ ከኬንያ መንግስትም ይሁን ከዩኤንኤችሲአር መጥቶ ስደተኞችን ያናገር አካል አለ?
ምንም ነገር ያናገረው ነገር የለም።
እርሶስ እንደ ማህበረሰብ ተወካይ ምን እያሰቡ ነው?
አለ ፕሮግራም አለ ማህበረሰቡ ያለ ነው። እንደዚህ ሽማግሌዎች ተሰብስበን ያለው ሁኔታ ዩኤንን በዚህ ሂደት ላይ ነው ብለን እንደ ኮሚኒቲ፣ ምክንያቱም የኛም ብቻ ሳይሆን ከጎረቤት ሀገር ያሉ እንትኖችንም በጋራ ሆነን ነው እንደዚህ አይነት ጥያቄዎች ማቅረብ፣ በግል ተናጠል ሳይሆን። ምክንያቱም የሁሉም ከሌን ከክሌ የሚል አይደለም። አሁን ከሶማሌ አሉ፣ ከኡጋንዳ አለ፣ ኤርትራ አሉ፣ ወደ 9 ሀገር ኔሽኖች አሉ እዚህ ቦታ ላይ። ያ እነዚያ ሁሉ ተነጋግረን የዚህን ፕሮግራም ይዘናል እና ብሎክ ሊደሮች እንደ እንትን እንዲሉን እንትን እያደረግን ነው እንዲያሰባስቡን። እንግዲህ ከዛ በኋላ ምን እንደሚሆን አናውቀውም። ያለህን ተስፋ የመኖር ተስፋን ሁሉ የሚያጨልም ነው። ምክንያቱም ወዴት የምትንቀሳቀስበት አይደለም። ወደ ሀገር የማይመለስ አለ። በዛ ሁኔታ ላይ ደግሞ እዚህ ተረጋግቶ የማይኖር አለ። ብሄዶስ ተመልሶስ ደግሞ እንዴት እኖራለሁ የሚለው ነገር ዲስአፖይንት ስለሚያደርግ በጣም መጥፎ ሳይኮሎጂካሊ በጣም ይጎዳል።
አቶ ላቀው ስደተኞች በፊትም የኮሮና ቫይረስ ወረርሽኝ ባስከተለው ቀውስ ኑሯቸው መናጋቱን ጠቁመው የኛ ውሳኔ ስታከልበት የስደተኛውን ችግር አባብሰዋል ብለዋል። የኬንያ መንግስት ውሳኔን ለስደተኞች መብት የሚቆረቆሩ ድርጅቶችም ኮንነዋል። ኦትሴኖ ነሙዋያ የሂውማን ራይትስ ዎች ምስራቅ አፍሪካ ሰብአዊ መብት አያያዝ አጥኚ ናቸው። ኬንያ ከትውልድ ሀገራቸው ጦርነትና የሰብአዊ መብት ጥሰትን ሸሽተው ተገን የጠየቁትን የማስጠለል ግዴታ አለባት ብለዋል።
We don't know, it is hard to tell. In the past two threats, I think there has been very high level engagement with Kenya.
ስለዚህኛው ውሳኔ መጽናት መናገር ከባድ ነው። የበፊቱ ካምፖቹን እንዘጋለን ዛቻዎችን በተመለከተ በኬንያ መንግስትና በዓለም አቀፍ ማህበረሰብ መካከል ምክክር ሲደረግ እንደነበር አስታውሳለሁ። ያንንም የዓለም አቀፉ ማህበረሰብ ግዴታቸውን እንዲወጡ የሚል ነበር ኬንያ ጥሪ ያቀረበችው። በፊት ኬንያ ሰሞታ ስታቀርብበት የነበረው በደዳብ ካምፕ ላይ ነው። አሁን ካኩማ የሚዘጋ የሚል ነው ጥያቄው። ሌላው መታወቅ ያለበት ስደተኞቹ ሀገራቸውን የሸሹበት ምክንያት ነው። የሶማሊያ፣ የደቡብ ሱዳን፣ የቡሩንዲና የሌሎች ሀገሮች ሁኔታዎች አሁንም ለስደተኞቹ አስጊ ነው። ስለዚህ ኬንያ እነኚህን ስደተኞች የማስጠለል ግዴታ አለባት ብለዋል። ነማያ አክለው ኬንያ ካምፖቹን መስጋት ብትፈልግ የተሻለ እቅድ ሊኖራት ይገባል ካለ በኋላ ከ400,000 በላይ የሚያስጠልሉ ስደተኛ ካምፖችን በ14 ቀን መስጋት ይውል ሊሆን አይችልም ሲል ገልጸዋል። የተባበሩት መንግስታት የስደተኞች ጉዳይ UNHCR ስለ ጉዳዩ ከኬንያ መንግስት ጋር እየመከረ መሆኑን በትላንቱ መግለጫው ጠቅሷል። ኬንያ ስደተኞቹን ላለፉት አመታት ለማስጠልሏ አመስግኖ የተላለፈው ውሳኔ በካምፕ ውስጥ ያሉትን ሰዎች ኑሯቸውን የሚያናጋ ነው ብለውታል። ስለዚህም የኬንያ መንግስት ተገን ጥያቄዎችን ከለላ እንዳይከለክል ጠይቋል። በኬንያ ካሉ ስደተኞች የሶማሊያና የደቡብ ሱዳን ብዙውን ቁጥር ሲይዙ ከ29,000 በላይ የሚሆኑት ኢትዮጵያውያን ስደተኞችም ከዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ቀጥለው በአራተኛ ደረጃ ላይ ይገኛሉ። ለአሜሪካ ድምጽ ገልሙዳይት ከናይሮቢ።
ገልሞዳይትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በምዕራብ ሸዋ አራት ወረዳዎች የሚያዋስን የጅባት የተፈጥሮ ደን ባለፈው ማክሰኞ ጀምሮ በመቃጠል ላይ ይገኛል ሲሉ የአካባቢው ነዋሪዎች ተናገሩ። ዘጋቢያችን ናኮር መልካ ቃጠሎን በተመለከተ የተለያዩ ወገኖችን አነጋግሮ ተከታዩን ዘገባ አሰናድቷል።
የምዕራብ ሸዋ ሊበንጃዊ ወረዳ አገልገቦ በሳሌ ቀበሌ ውስጥ ነዋሪ መሆናቸውንና የጅባት የተፈጥሮ ደን በእሳት መጋየቱን ሲጀመር እንዳዩ የሚናገሩት የአይን እማኝ አቶ ደገፈ ጎሹ እንደሚሉት ከሆነ ደኑ መቃጠል የጀመረው መጋቢት 14 2013 ዓ.ም ጠዋት ነበር። ከቃጠሎ በፊት ከደኑ ውስጥ የተኩስ ድምፅ መስማታቸውንም አክለው ገልጸዋል። አቶ ደገፈ ማክሰኞ ጠዋት ተኩስ ተከፈተ። ተኩሱን የከፈቱትን አላውቅም፣ ግን ከደኑ ውስጥ ነው የተኩሱ ድምፅ የሚሰማው። ተኩሱ ከቆመ በኋላም እሳት መታየት ጀመረ። ደግሞ እሳቱ የሚታየው ከደን ውስጥ ነው። እስከ ዛሬ ድረስ አልጠፋም። ዛሬ ሶስተኛ ቀኑ ነው ብለዋል። ሌላው ከጅባት ደን ከአንድ ሰዓት እግር ጉዞ የማይበልጥ ስፍራ ላይ እንደሚኖሩ የገለጹት አቶ ገመቹ ቤክስሳ እንደሚባሉ የተናገሩት ግለሰብ ደግሞ የመንግስት ጸጥታ ኃይሎች በጫካ ውስጥ አሰሳ ለማድረግ ገብተው የተኮሱት የጦር መሳሪያ ወይም ቦምብ እሳቱን ሊያስነሳ ይችላል ብለዋል። ማክሰኞ ጠዋት 2:30 ላይ ነው ደኑ መቃጠል የጀመረው። ከዛ በፊት ግን በአካባቢው ተኩስ ነበር። የመንግስት ወታደሮች ደኑን ለማሰስ ገብተው ለአሰሳ ሲጠቀሙበት የነበረ መሳሪያ ወይም ደግሞ ቦምብ ለእሳቱ መነሻ ሊሆን ይችላል። ምክንያቱም በጋ ስለሆነ እሳት በቀላሉ ሊነሳ ይችላል። ትናንት ማታ የደኑ ቃጠሎ ጭስ አካባቢያችንን ሸፍኖት ነበር፣ እስከ ቤታችንም ድረስ ይመጣ ነበር ብለዋል።
አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።